ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 16 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው ፕሮግራማችን የመጀመሪያውን ክፍል በዜና እንጀምራለን። በማስከተልም በብንያም ሙልጌታ ከኖርዌይ የቀረበ ጽሑፍ አሰምተን በመጨረሻም ካፒቴን ይልማ ሚደክሳ የኢፕሶ አመራር ኮሚቴ አባል ከፍኖተ ዲሞክራሲ የቴሌቪዥን አገልግሎት ፍኖተ ርዕይ ጋር ያደረጉትን ቃለ ምልልስ የመጀመሪያውን ክፍል አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና።
ኢህአዴግ በሚባለው የወያኔ ጭምብል ድርጅት ውስጥ ያለው ሽኩቻና የርስ በርስ መሳሳብ በከፍተኛ ደረጃ የቀጠለ መሆኑን ከተለያዩ ምንጮች ከሚሰሙ ዜናዎች ማወቅ ተችሏል። የትግራይ ህዝብ ነጻ አውጪ ግንባር በሚባለው የወያኔ ድርጅትና በተለጣፊዎቹ በሆዴድ በባዴን እና በደህዴድ መካከል ልዩነቱ እየሰፋ መሆኑ ሲገለጽ ሁሉም የወያኔን የበላይነትና ቁጥጥር እየተጋፋ ነው የሚሉ ወሬ ውስጥ አዋቂዎች እያራገቡት ይገኛሉ። በሁሉም የኢህአዴግ አባል ድርጅቶች ውስጥ በአዲሶቹና በነባሮቹ መካከልም የአመለካከት የእምነትና የቁርጠኝነት ልዩነት ሰፊ መሆኑ ሲታወቅ በብዙ ጉዳዮች ላይ አለመጣጣምና አለመስማማት እየታየ ነው ተብሏል። የኢህአዴግ ምክር ቤት የተባለው ባንድ ወቅት በከፍተኛ ደረጃ የመወሰንና የማስፈጸም ችሎታ ነበረው የሚባለት አካልም ምንም የማይሰራ ልፍስፍስ እየሆነ መጥቷልም ይባላል። ሁሉንም ስልጣን በቁጥጥር ስር በማድረግ በበላይነት ይመራ በነበረው በወያኔ ድርጅት ውስጥም በአመራሩ መካከል የነበረው ልዩነት እየጎላ መምጣቱም ይነገራል። ቀደም ብሎ የተነሳው ህዝባዊ አመጽ ይበልጥ ተጠናክሮ ሊቀጥል ስለሚችል አንዳንድ እርምጃዎች መወሰድ አለባቸው በማለት ሐሳብ የሚያቀርቡ ጥቂት የወያኔ አመራር አባላት ፈሪዎችና ወላዎች በመባል እየተከሰሱ መሆናቸውም እየተሰማ ነው። ራዲዮ ታማዙጅ የተባለው የደቡብ ሱዳን የዜና ወኪል ሰኞ ጥር 15 ቀን 2009 ዓመተ ምህረት ባቀረበው ዘገባ በወያኔ አገዛዝና በደቡብ ሱዳን መካከል የዲፕሎማሲያዊ ግጭት የተፈጠረ መሆኑን ጠቅሶ የወያኔ አገዛዝ የደቡብ ሱዳን አምባሳደሩን ከአገር እንዲወጣ ያዘዘ መሆኑን ገልጿል። ለግጭቱ መንስኤ የሆነው ጉዳይ በቅርቡ የደቡብ ሱዳን ፕሬዝዳንት ከግብጽ ፕሬዝዳንት አልሲሲ ጋር ባደረጉት ንግግር የኢትዮጵያ ተቃዋሚ ኃይሎች ጁባ ውስጥ ቢሮ እንዲከፍቱና ትግላቸው በደቡብ ሱዳንና በግብጽ ትብብር እንዲጠናከር ተስማምቷል በሚል በሶሻል ሚዲያ በተሰራጨው ዜና ምክንያት ነው በማለት አንድ ስማቸው ያልተገለጸ የደቡብ ሱዳን ባለስልጣን የተናገሩትን ዋቢ በማድረግ የዜና ምንጩ አትቷል። በባለስልጣኑ መግለጫ መሰረት የስምምነት በሚስጥር ቢደረግም የተቃዋሚው የሪክ ማቻር ቡድን በሶሻል ሚዲያ አማካይነት ጉዳዩን ይፋ በማድረጉ በሁኔታው የተበሳጨው የወያኔ አገዛዝ የወሰደው ያጸፋ እርምጃ ነው ብለውም ተብሏል። በወያኔና በደቡብ ሱዳን መካከል ልዩነት ቢኖር እንኳን አዲስ አበባ የሚገኘው የደቡብ ሱዳን አምባሳደር በአፍሪካ ህብረት ውስጥ ያገሩ ተወካይ በመሆኑ የወያኔ አገዛዝ ከአገሩ ሊያስወጣው አይችልም በማለት ባለስልጣኑ ጨምሮ የገለጹ መሆናቸውን የዜና ምንጮቹ ተክሰዋል። የወያኔ አገዛዝ የውጭ ጉዳይ ባለስልጣኖች በሶሻል ሚዲያ የተስፋፋው ዜና ሐሰት መሆኑን ገልጸው በአገዛዙ በኩል ምንም አይነት እርምጃ እንዳልተወሰደ ይፋ አድርገዋል። ባለፈው ሳምንት ቅዳሜ ካሌ በሚባለው የፈረንሳይ የወደብ ከተማ አንድ ኢትዮጵያዊ ስደተኛ በከባድ መኪና ተገጭቶ ሕይወቱ ያለፈው መሆኑ ታውቋል። ሟቹ የ20 ዓመት ወጣት ሲሆን ወደ እንግሊዝ አገር በሚሄድ የጭነት መኪና ላይ ዘሎ ለመውጣት ሲሞክር ተገጭቶ የሞተ መሆኑ ተነግሯል። ካሌ ከፈረንሳይ ወደ እንግሊዝ የሚገቡ በርካታ ስደተኞች ማዕከል የነበረች መሆኗ ሲታወቅ ከጥቂት ወራት በፊት የፈረንሳይ ባለስልጣኖች በዚያ የነበረውን የስደተኞች ካምፕ ማፍረሳቸውና ስደተኞቹንም ወደ ሌሎች ስፍራዎች መበተናቸው ይታወቃል። የካምፑ መፍረስ ስደተኛውን ወደ አካባቢው ከመምጣት ያላቆመ መሆኑና በቀን 50 በላይ ስደተኞች ካሌ እንደሚገቡ ተገልጿል። ከስደተኞቹ መካከል በርከት ያሉት የወያኔን አስከፊ አገዛዝ በመሸት የሚሰደዱ ኢትዮጵያውያን መሆናቸውን በመግለጽ በየጊዜው መዘገቡ ይታወሳል። ማክሰኞ ጥር 16 ቀን ከሱማሌዋና ከተማ ከመቋዲሾ 18 ኪሎ ሜትር ርቀት በመትገኘው አፍጎዬ በመትባለው ከተማ በሚገኘው አንድ የወታደር ካምፕ አጠገብ መንገድ ላይ የተቀበረ ቦምብ ፈንድቶ ቢያንስ 4 ወታደሮች ሲገደሉ ሌሎች 5 የቆሰሉ መሆናቸው ታውቋል። ሰኞ ጥር 15 ቀን ማምሻውን ያልሸባብ ታጣቂዎች በካምፑ ላይ ጥቃት ፈጽመው በተደረገው የተኩስ ልውውጥ ሸሽተው መሄዳቸው ሲታወቅ ቦምቡን ለመቅበር ይቻሉት በዚያ ወቅት ሳውን አይቀርም የሚል ግምት አለ። ከጥቂት ቀናት በፊት በናይጄሪያ ወታደራዊ አውሮፕላኖች ጥቃት ተፈጽሞባቸው የሞቱት ስደተኞች ቁጥር 236 መድረሱን ባለስልጣኖች ለዜና ምንጮች ከሰጡት መግለጫ ለማወቅ ተችሏል። የናይጄሪያ አየር ኃይል አውሮፕላኖች ከቦኮ ሐራም ጥቃት ለማምለጥ ቤት ንብረታቸውን ጥለው በተሰደዱ ሰዎች ካምፕ ላይ በስተት በጣሉት ቦምብ ምክንያት የተገደሉት ሰዎች የካምፑ ነዋሪዎችና የርዳታ ድርጅቶች አባሎችንም የሚጨምር መሆኑ ታውቋል። አውሮፕላኖቹ ቦምቡን የጣሉት የቦኮ ሐራም ካምፕ መስሏቸው መሆኑ የተነገረ ሲሆን የናይጄሪያ ወታደራዊ ባለስልጣኖችም ለተደረገው ስተት ይቅርታን ጠይቀዋል። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተከራካሪ ድርጅት በወታደራዊ ባለስልጣኖች የተሰጠው የይቅርታ ጥያቄ ከተጠያቂነት አያድናቸውም ብሏል። በካምፕ ውስጥ ከ20 ሺህ እስከ 40 ሺህ የሚሆኑ ስደተኞች እንደነበሩበትም ታውቋል። የጋምቢያ ፕሬዝዳንት ስልጣን ለማስረከብ ተስማምተው ባለፈው ቅዳሜ አገሪቱን ጥለው ወደ ኢኳቶሪያል ጊኒ ቢሰደዱም በምርጫው አሸናፊ ናቸው የተባሉት ሚስተር አዳማ ባሮ ስካውን ሴኔጋል ውስጥ መሆናቸው ታውቋል። የቀድሞ ፕሬዝዳንት አገሩን ለቀው ከወጡ በኋላ በሴኔጋል የሚመራው የምዕራብ አፍሪካ ጦር የአገሪቱን ዋና ዋና ቦታዎች የተቆጣጠረ ሲሆን የጋምቢያ ወታደሮችንም ከቤተ መንግስቱ አካባቢ እያስወጣ መሆኑ ተነግሯል። አዲሱ ፕሬዝዳንት ወደ አገራቸው እስኪመለሱ ድረስ የስልጣን ገዋ እንዳይኖር በመስጋት ፋጡማ ታምባጃንግ የተባሉትን ሴት ምክትል ፕሬዝዳንት አድርገው ሾመዋል። ሚስስ ፋጡማ ቀደም ብለው በተባበሩት መንግስታት ድርጅት የእድገት ፕሮግራም ተቋም UNDP ውስጥ ያገለገሉ የነበሩ ሲሆን ተቋሚዎችን በማስተባበር በኩል ከፍተኛ ሚና ነበራቸውም ተብሏል። በተያያዘ ዜና የቀድሞ ፕሬዝዳንት ወደ ተሰደዱበት አገር ሲወጡ 11 ሚሊዮን ዶላርና የሀገሪቱን ሀብት በመዝረፍ የሰበሰቧቸው 13 የመዝናኛ ውድ መኪናዎች ይዘው እንዲወጡ ስምምነት መደረሱ ታውቋል። አንድ ሮልስ ሮይስ 250 ሺህ ዶላር እንደሚያወጣ ሲገመት የጋምቢያ ተወላጆች አማካይ የቀን ገቢ 2 ዶላር ብቻ ነው። ለዛሬ ያለን ዜና በዚሁ ተጠናቀቀ።
አሻግሮ አይቶ ማሳየት የቻለ ከቅርብ ጊዜ ወዲህ የኢትዮጵያን ታሪክ በመዘንጋት በጎሳ ፖለቲካ የተመረዙ በውጪ ዓለማት የሚገኙ ጥቂት የማይባሉ ዜጎች የወያኔን ህልም እውን ለማድረግ የወያኔን ድሜ ለማራዘም ሙሉ ኃይላቸውን ሲጠቀሙ ታዝበናል። እናውቃለን ብለው ራሳቸውን ሲያስገምቱም የኢትዮጵያ ዜጋ ሙራንን ባፍንጫችን ይውጣ ለማለት ተገዷል። ከዘረኛው የህዋት ቡድን መሰሪ ተፈጥሯዊ ባህሪ አንጻር በተናጠል ከሚደረግ ትግል ይልቅ በተደራጀ መልኩ ተቀራርቦ የፖለቲካ ፕሮግራም መርሃ ግብር ያላቸው ድርጅቶች ግንባር ፈጥረው እንዲታገሉና እንዲያታግሉ ከአንድነት ከአብሮነት ጠላት ከሆነው ወያኔ በስተቀር የሁሉም ሀገር ወዳድ ኢትዮጵያዊ ፍላጎት መሆኑ እሙን ነው። ይሁንና በድርጅቶች በኩል ተራ ልዩነቶችን እየፈጠሩ ለውደት መዘጋጀታቸውን ነግረውን ሳይጨርሱ ስለመለያየታቸው በየፊናቸው ውሃ በማይቋጥር ምክንያት ሲካሰሱ መስማት ህዝብ በድርጅቶች ላይ ያለውን አመኔታ አጠያያቂ ያደርገዋል። እዚህ ላይ ማስተዋል የሚገባን በተቃዋሚ ጎራ በሚፈጠር ልዩነት ተጠቃሚው የሀገርና የህዝብ ብቸኛ ጠላት የሆነው ዘረኛው የወያኔ ጉጅሌ ቡድን ነው። ለስርዓቱ እስኪከረፋ በህዝብ ጫንቃ ላይ ለመንሰራፋት አስተዋጽኦ ያደርጋል። የህዝብን ኃይል አስተባብረው በአንድነት ታግለው ማታገል ያልቻሉ ግለኛ ግለሰቦች የድርጅቶች መሪዎች በየመንደራቸው መሰባሰብ ነው። ኢህአፓ ልዩ የሚያደርገው ሀገራችን ያለችበትን ውስብስብ ጨለማ ዘመን ላይ ሆነን ከሩቅ ተስፋን አሻግሮ አይቶ ማሳየት መቻሉ ነው። ሀገራችን አሁን ካለችበት ውስብስብ ጨለማ ዘመን ለመውጣት የሚያስፈልጋት እንደ ኢህአፓ ያለ ጠንካራ ድርጅት በኢትዮጵያ አንድነት የሚያምን ለራስ ዝናና ክብር ይልቅ የሀገርና የህዝብን የሚያስቀድም መሆን አለበት። ግርግር ለሌባ ይመቻል ነውና በጸረ ኢትዮጵያውያን በጸረ ህዝብ አማካኝነት መድረክ በየአካባቢው ሲዘጋጅ እያስተዋልን ነው። ማንነታቸው እየታወቀ ይሉንታቢስ ቀጣፊዎች በማናለብኝነት በድፍረት የወያኔን ስራ እየሰሩ ናቸው። በኢትዮጵያ ውስጥ ለሚታየው ችግር መፍትሄ ነን የሚሉ ፖለቲከኞች የጸረ ኢትዮጵያ አጀንዳ ያላቸው የሻቢያ ታሪክ ብረዛ ተባባሪ እየሆኑ የመጡበት ሁኔታ አይተናል። ታሪክን መርሳት ስህተትን ሲያስደግም ታሪክን አለማወቅ ደግሞ ጠላትን የወዳጅ ያህል ያሳቅፈናል። ታሪክን ማወቅ ሀቁን ከውሸት ለመለየት ያግዛል። ለጸረ ወያኔ ትግላችን ይረዳናል። እኛ የምንለው የኤርትራው መንግስት ኢሳያስ አፈወርቂ መልአክ አይደለም፣ እንዲያውም ሰይጣን ነው፣ ያጠፋናል፣ እያጠፋንም ነው ነው። ታዲያ ይሄንን ስንል ኢሳያስ አፈወርቂ ሀገራችን ኢትዮጵያን አሁን ለምትገኝበት አጣብቂኝና ግዙፍ ለሆነ ችግር ከፍተኛ ሚና እየተጫወተ ይገኛል። ልብ ያለው ልብ ይበል። ለተወሰኑ የህብረተሰብ ክፍል ገነት፣ ለብዙሃኑ የህብረተሰብ ክፍል ሲኦል እየሆነች ባለችው ሀገራችን የኤርትራ ኢሳያስ አፈወርቂ ሚና ቀላል የሚባል አይደለም። ከጅማሮ ለሀገራችን ሞት ሲደግስ የነበረ የኢትዮጵያ ህዝብ ጠላት ነው። ህወሓት ወያኔን የመሰረቱት አሁንም በአመራር ላይ የሚገኙ አንዳንዶቹ መሪዎች በወቅቱ በተማሪዎች እንቅስቃሴ ተሳታፊ የነበሩ ቢሆንም በአብዛኛው የትግራይ ተራማጅ ኃይል ተነጥለው ከሀገራዊ ራዕይ ይልቅ በጠባብ ብሔርተኝነት የታወሩ ስለነበሩ ህብረ ብሔራዊ ድርጅቶችን በመቀላቀል የትግሉ አካል ከመሆን ይልቅ ጎጠኛ ድርጅት መስርተው ወደ ትግራይ ያቀኑ ነበር። እንደነ ተስፋ ጽዮን መድሃኔ ያሉ ኤርትራውያን ምሁራንም ከዚህም በመነሳት የትግራይ ትግርኛ በሚል ያዛምዱታል። ታዲያ በትግራይ ምድር ላይ የነበሩ ህብረ ብሔራዊ ድርጅቶች ትግራይ ውስጥ ታግሎ የሚታገል መብት ሊኖራቸው አይገባም በሚል እነኚህን ኢትዮጵያውያንን በጦር ኃይል ጭምር ገፍቶ ያስወጣ የጠባብ ብሔርተኛ ቡድን ነው። ያፓ ከሩቅ ለሀገራችን ኢትዮጵያ የታየው ተስፋ አሻግሮ ለዜጎች ያሳየው እውን እንደሚሆን በአገር ውስጥ የሚገኙ ዜጎች ዝምታውን ሰብረው ወያኔን በማስጨነቅ የሥራውን ውጤት በጉልህ እያሳዩት ይገኛሉ። ወያኔ በኢትዮጵያ ህዝብ ላይ ስለሚያደርሰው ዝርፊያ ብዙ በደል የተነገረለት የተጻፈበት ብቻ ሳይሆን እየኖርንበትም ያለ ሀቅ ነው። የኢትዮጵያ ህዝብ በሚደርስበት ስቃይ መብዛት መታገስ ወለማይችልበት ጫፍ መድረሱ በሰበብ አስዋቡ በሚነሱ የተቃዋሙ እንቅስቃሴዎች ሁሉ የሚታይ እውነት ነው። ለዚህም ነው ለነጻነት ውድ ህይወቱን እየከፈለ ያለው። ኢትዮጵያውያን በዘር በሃይማኖት እርስ በርስ ያጋጨ በመግዛት ላይ ያለው ወያኔ ለማሸነፍ ፍትህ የሰፈነበት እኩልነት የተረጋገጠባት በራሷ የምትተማመን ጠንካራ ሀገር እንድትኖረን የነጻነትና የዲሞክራሲ ኃይሎች ነን ብለው ራሳቸውን የሚጠሩ ሁሉ የወያኔን የከፋፍለ ግዛ ፖሊሲ በማወቅ ይሁን ባለማወቅ እያስፈጸሙ ያሉ ለኢትዮጵያ ሀገራችን አንድነት ኢሃፓ ከሩቅ ተስፋን አሻግሮ አይቶ በማሳየት ላይ እንደሚገኝ ልብ ሊሉ ይገባል። እናቸንፋለን።
Cerrando.
አድማጮቻችን በማስከተል ከካፒቴን ይልማ ሚደቅሳ ጋር ያደረግነውን ቃለ ምልልስ የመጀመሪያውን ክፍል እናሰማለን።
የኢትዮጵያ ህዝብ ከወያኔው አማግነራዊ አገዛዝ ጋር የተያዘው ትግል ለድል የበቃቱ ሆነ የሀገሪቱ መጻኢ ዕጣ ፈንታ በህዝቡ አንድነትና ድርጅታዊ ጥንካሬ ላይ የተመሰረተ ነው። የተባበረና የተደራጀ ህዝብ ለሁሉ ጊዜውም አቸናፊ ነው። ይህንን እውነት በእውነት ረዳው ወያኔም በሃያላኑ መንግስታት ድጋፍ ስልጣን ላይ ከተቆናጠጠበት ጊዜ አንስቶ ህዝባችንን በቋንቋ በባህልና በሃይማኖት በመከፋፈል እርስ በርስ ማጋጨትን ቀዳሚ ስራው አድርጎት ቆይቷል። በዚህ መልኩ በተለያዩ የሀገሪቱ ማዕዘናት በተለኮሱ ግጭቶች ሳቢያ ህይወታቸውን ያጡና ከኑሯቸው የተፈናቀሉ ዜጎች ቁጥር እጅግ ከፍተኛ ነው። ከዚሁ ጎን ለጎን ለህዝብ ነጻነት እንታገላለን የሚሉ አንዳንድ ፖለቲካዊ ኃይሎች በያዙት ጽንፈኛ አቋም በህዝቡ መካከል የነበረው አንድነት ይበልጥ እንዲላላና እርስ በርስ ያለመተማመን መንፈስ እንዲነግስ የበኩሉን አስተዋጽኦ አበርክቷል። ይህም ወያኔ ላለፉት 25 ዓመታት ሃይባይ በሌለበት መረን በተለቀቀ ዘረኛ አገዛዙ እንዲፈነጭ አስችሎታል። የጽንፈኝነት ድምጽ ሲያይል ህዝብ ለሀገሩ መጻኢ ዕድል ያለው ተስፋ ይጨፈግጋል፣ በህልውናውም ላይ ስጋት ያጠላል። በማዕከሉ በአሰስ የተካነው ወያኔ የአንድነት ጠበቃ ጭምብል አጥልቆ የሚያካሄደው እኔ ከሌለው ኢትዮጵያ በቃላታል የሚል ስብከት ከማያውቁት መልአክ የሚያውቁት ሰይጣን ይሻላል በሚል አጉል ብሂል ይደገፍ ይጀምራል። በታሪክ ውስጥ ደጋግሞ ድል አድራጊነትን የተቀዳጀውና አምባገነኖችን ያዋረደው ሃያሉ የህዝባችን ክንድ በወያኔ ላይ መዛሉ አንድ መነሾ ይኸው ነው ቢባል ማጋነን አይሆንም። ይህንን እውነት በሚገባ የተገነዘበው የኢትዮጵያ ህዝብ በቅርቡ በጀመረው ህዝባዊ አመጽ ውስጥ ክፍፍልን የተቃወሙበት መንገድ ጽንፈኛ አቋም ይዘው ለሚንገታገቱ በየትኛውም ወገን ለተሰለፉ ፖለቲከኞች ትልቅ ትምህርትን የለገሰ ይመስለናል። ጎንደር ላይ ከፍ ብሎ ተደርጎ የተያዘው የኦሮሞ ወገኖቻችን ደም ደማችን ነው የሚል መፈክርም ሆነ አዳማ ውስጥ ጎልቶ የተስተጋባው የአማራው ደም ደማችን ነው ኃይለ ቃል ህዝቡን ለማድመጥ ለሚሻ ማንኛውም ወገን ያለው አስተምህሮ ብርቱ ነው። በዚህና በተያያዥ ጥያቄዎች ዙሪያ እንዲያወያዩን እንዲሁም ስለ ፖለቲካ ድርጅታቸው አላማና እንቅስቃሴ እንዲያስረዱን ካፒቴን ይልማ ሚደቅሳን የዛሬው የገጽ ለገጽ ዝግጅታችን እንግዳ አድርገናቸዋል። ካፒቴን ይልማ ሚደቅሳ የኢፕሶ ወይንም ጃርሳ ቢሊሱማ ሳባ ኦሮሞ ወይንም በአማርኛ የኦሮሞ ህዝብ ነጻነት ድርጅት የአመራር አባል ናቸው። ካፒቴን ይልማ ጥሪያችንን አክብሮ በስቱዲያችን በመገኘቱ በፍኖተ ርዕይ ተመልካቾችና በራሴም ስም ምስጋናዬን አቀርባለሁ። በመቀጠል በቀጥታ ወደ ጥያቄዎቻችን እናልፋለን። እስቲ በቅድሚያ አራፎን ለተመልካቾቻችን ያስተዋውቁ። የተወለዱ የተስተማሩ?
እኔ በፕሮግራማችን ስለጋበዛችሁኝ በጣም አመሰግናለሁ። እኔ የተወለድኩት ያው መሃል ሀገር ላይ ነው፣ አዲስ አበባ አካባቢ ትንሽ ወጣ ብሎ እና የ12ኛ ክፍለ ትምህርቴን እንደጠናቀቅኩኝ በክልሉ በወቅቱ ትንሽ የፖለቲካ ችግር ነበረ። የኢትዮጵያ የመጀመሪያው የብሔራዊ ህገ መንግስት ሊቋቋም ሲል እዛ ሰዎች ኦሮሞዎችም ቢሆኑ ያው በመንግስት ሆነው ዛሬን የሚደረግ ስራ ነው እና ጉቦኞች ነበሩ በጣም ህዝቡን የሚያስቸግሩ እና ከነሱ ጋር ጸብ ነበረ እኔ የምኖርበት አካባቢ እና በዛ ጸብ ላይ ሸፍታቸዋል የኢትዮጵያን ህገ መንግስት እየተዘጋጀለው ህገ መንግስት ልታፈርሱ ነው ወይም ደግሞ እንዳይሳካ ልታደርጉ ነው ብሎ እኔን አባቴን ወንድሜንና የ1987 የደርግን ህገ መንግስት ማለት ነው እና አፍሰው እኛ ሳናቅ እኛ ምንም ሳናቅ እኛ ቤታችን ሰላም ስብሮ ኑሮ ነው የምንኖረው እኔ ወደ ኮሌጅ ሄድ ነበር የተዘጋጀው ነበር እና ወደ ስብሰባ ጠሩና አፍሰው አሰሩን። አንድ ክልል አካባቢ እንዳለ ገበሬ ማበር ማለት ነው የምኖርበት አካባቢ የተሰዎችን ሁሉ እና ከዛም በኋላ ወንድሜ ሌላ ነበረ የባህር ኃይል ኦፊሰር እሱ አስፈታን። ከዛም በኋላ እኛ ክስ መሰረን እነዛ ሰዎች ላይ ወረዳ አካባቢ የነበሩ ባለስልጣኖች ማለት ነው እና ልዩ ፍርድ ቤት ነበረ የደርግ ጽሕፈት ቤት ውስጥ ነበረ ጽሕፈት ቤታቸው ልዩ ፍርድ ቤቱ እዛ ሄደን ክስ ላይ መሰረት እና ለአቃቤ ህግ ቃላችንን ሰጠን ሰዎቹ ከሥራ የተባረሩ ነበሩ ተባረሩ ወደ አስተዳደሩ ምናምኑ ወዲያው ተባረረ በዛው ምክንያት ይሄ በጣም ትልቅ ችግር ነበርና ትምህርት ቤት ኮሌጅ ገብቼ ትምህርት ከመማር ወደ በረዳ ትምህርት ቤት ሊድና ወጥቶ እንግዲህ እንደምታውቀው ወታደራዊ አገዛዝም ነበር እና ወታደር ሰው ከሆነ ስልጣንም አለ እውነትም የሚሰማው በአብዛኛው ያን ስለነበረ ከነሱ ስለነበረ አይ በረራ ትምህርት መብጋት አለብኝ ብዬ በረራ ኢትዮጵያ ያዳል ለበረራ ገባው ማለት ነው ለአስር ወር ኮርስ ከተከታተልኩኝ በኋላ ወደ ሰብየት ብዛት ለበረራ ትምህርት ተላኩኝ ከዛም በኋላ ያው እዛ ትምህርቴን ጨርሼ አንድ ጊዜ ብቻ ነበር ወደ ለፍቃድ የገባሁት ለረፍት ትምህርቴ ላይ ያለው ትምህርቴን ጨርሼ በረራ ትምህርቴን ማለት ነው ጨርሼ ልገባ ስል ወያኔ ገባ እኔ እንደውም ወያኔ ከመግባት በፊት ለ በረራ አስተማሪነት እዛው ትምህርቱን እንዲቀጥል የሚል ትዛዝ መጥቶ ነበር
እዛው ሶቪየት ህብረቱስ
አው ለአስተማሪ ለበረራ አስተማሪነት ማለት ነው እና ወያኔ ገባ ፕሮግራም ተዛጋ ያልጠረሱም ሰዎች ነበሩ ከኛ በኋላ የመጡ እና ወያኔ ወዳኑ ቴሌግራም ላከ ከኢትዮጵያ መንግስት ጋር የነበራችሁ ውል እኛ አንቀበልም አናቀውም እና ለተማሪዎች ለእንግዲህ ባራይል አየራይል የምድጥቆር በሽ የሚቆጣጡ ኢትዮጵያ እጩ መኮንኖች እና መኮንኖች ነበሩ ትምርት ላይ እና ውሉንም አናቀውም ለነሱ የሚያስፈልጉንም ክፍያ አልከፍልም ትምርቱን አቆም የሚል ተረግራም ላከወያኔ ለሶቪየት ህብረት መንግስት እና ትምርቱ ቆመ ማለት ነው ያልጨረሱትም ያው ሰው ከዛም በኋላ ሰራውቱ ተበታተነ ዘ ያለው ግማሹ በአብዛኛው ወደ ውጭ ሀገር ሄደ ሳይቀረውም ያው አሳለም በመጠየቅ ማኖር ጀመረ ማለት ነውና ከዛም በኋላ ወደ ሌላ ሪፐብሊክ ነበር እና እንግዲህ ሌላ ያን ሶቪየት ትልቅ ነበር ያው 1991 እነሱም የራሳቸውን የቻሉ አገሮች ሆኑ እኔ ደግሞ ወደ ሞስኮ መጣው ሞስኮ መጣውና እዛ ስራ ጀመርኩኝ ስራው ምንድነው ያው አሳለም እንኳን ያን ያልተሰጠኝም ነበር ግን ሰዎቹ ያቆኛል መከላካ ሚኒስቴራቸው ቤት ሰጠኝና ስራ ሪኮግናይዝ ሪኮመንዴሽን ሰጡ ማንኛውንም ስራ እንድቀጠር እና በመድር ውስጥ የሚሄድ ባቡር አለ ሜትሮ ይባላል በአለም ላይ አንደኛ ነው ሞስኮ ሜትሮ በቀን ከ10 ሚሊዮን በላይ ህዝብ ነው የሚያጓጉዘው እና እሱን ባቡር እንድነዳ ፈቀዱልኝ እና የሚሰጥ ትምህርት አለ ለ8 ወር እሱን ተከታትዬ በደንብ ተውጤት ከነሱ ዜጋ ተሻለ ማለት ነው እና እሱን ወደ 12 አመት ተኩል ነው የሰራሁት ያንደኛ ክላስ ፈደን ስትራንግ ኢንጂን ድራይቨር ነበርኩኝ ባቡሩ አንድ ሰው ነው የሚነዳው እና ብቻና ሰው መጀመሪያ እንደውም ፊልም የሚሰሩ ከውጭ ሀገር መጥቶ ፊልም አሜሪካ ምናምን ሆሊውድ ፊልም የሚሰሩ መስላቸው ነበር ጥቁር ሲያዩ ማለት ነው መጀመሪያ በኋላ እየተገረሙ ያው በብዙ ጊዜ ኢንተርቪው በጋዜጣም በቲቪም በሬዲዮም ብዙ ጊዜ ኢንተርቪው ያደረጉ ነበር ስለዚህ እየተገረሙ ያወሩ ነበር ማለት ነውና እሱን ስራ እየሰራው ያው መተናሳዊ ጊዜው ደግሞ ያው እየታገልኩ ነበር እና ወደ ሞስኮ እንደመጣው በአጋጣሚ የወያኔ አምባሳደር በወቅቱ የወያኔ አምባሳደር የነበረ ሰውዬ አገር ቤት ግባና ለምኛ መንግስት ስራ ብሎ ጠየቀኝ አዎ እኔ እንዳንተ ማለት ሰራም ቢየም ቢያርኩኝ ማለት ነው እኔ ወያኔ መንግስት ቢየም ሪኮግናይዝ ምን ጊዜ ማላደርግም ህጋዊ አይደለም አመጣጣችሁ እና የላካችሁም ያና የሚያክል አገር ሰራዊት አፍርሳችሁ ለእናንተ መስራት ማለት ህዝብ የመግደል ማለት ነው እና ህዝብ የመዋጋት ማለት ስለሆነ አሰራም ቢየ ነው ቢያርኩትና በዛ ምክንያት እኔ እዛው ቀረው እንደውም ብዙ ጊዜ ያው ጋዜጣ ላይ ቲቪ ላይ ኢንተርቪው ያደርጉኝ ስለነሱ እናገር ነበር የቀረውበት ምክንያት ወያኔ መምጣት ነው ሁለተኛ ደግሞ እነሱ ምን ያህል መጥፎ ለኢትዮጵያ ጸረ ኢትዮጵያ ህዝብ እንደሆኑ ለኦሮሞ የኦሮሞ ህዝብ ጸሮች እንደሆኑ እናገር ስለነበረ እንደውም እስከ ማስፈራራት ሁሉ ነበረ እና ፖሊስ ሁሉ የሚጠብቀኝ ጊዜ ነበር ሜትሮ ላይ ባቡር ላይ ስራ ላይ ማለት ነው እና እንጋለዋል ምናምን እያሉ ሁሉ ሲያመልክት ነበር እና ያው ፖሊስ ይጠብቀኝ ነበር ማለት ነው አልፎ አልፎ ኢንፎርሜሽን ሲያገኙ እና እኔ ስቴሽን ላይ ሲወጣ ከእንትንስ እና ፖሊስ ሁሉ እስከሚጠብቅበት ጊዜ ድረስ ነበር እና በጣም ይከታተሉኝ እንደነበረ ነው እዛ እና አገር ቤትም ብዙ ችግር እየፈጠሩ ነበር ቤተሰብ ላይ ኤኒዌይ በኋላ ያው ትግሉም እንጠብቃለን ብዙ ኮንታክት ነበረኝ እየታገልን ነበረ ግን ውጤት አላመጣም እስቲ አገር ቀይሬ ምናልባት የተሻለ ኢንፎርሜሽን የሚገኝበት ብዙ ነገር የሚሰራ የሚቻልበት ከሆነ ብዬ ወደ አሜሪካ መጣሁ ማለት ነው። እና ትግሌ ጀመረው ያው በክልል አገር ቤት እያለሁ ነው። መንግስት እያለ ኢትዮጵያ መንግስት ደርግ መንግስት እያለ የነበረው ችግር እና ኢትስቲል ኦሮሞ ሆኖ ኦሮሞ ክልል ላይ ተመድቦ ወረዳ አስተዳዳሪ ሆኖ በህዝብ ተመረጥን እያሉ የሚሰሩ የነበሩት ሁሉ የሚሰሩት ስራ ሁሉ የኦሮሞን ህዝብ መበደል ነበር ስራቸው። እና ያንን ትግል ፍትህ በተቻለ መጠን ኢትዮጵያ እያለ እና ትምህርቴንም ጨርሼ ብመለስ ኖሮ እኔ ትግሌ ማለትም ደርግ እንደ መንግስትም ቢቆጠር ፍትህ አልነበረም። እና ማንኛውም ኢትዮጵያ ውስጥ የነበረ መንግስት ሁሉ ለኦሮሞ ህዝብ ጥሩ የሰራ ነገር የለም። ትንሽ እኔ ደርግ ይሻላል ብዬ የማምነው ከነበረው መንግስቶች ሁሉ በደርግ ጊዜ ብዙ የኦሮሞ ልጆች ተምረው ነበረ፣ የትምህርት እድል አግኝተው ነበረ። እንደ ዛሬ እየተሰደዱ ውሃ እየበላቸው አውሬ እየበላቸው ሰው የገደላቸው ሳይሆን ለስኮላት እያሉ ነበር ውጭ ሀገር የሚወጡት የኦሮሞ ልጆች። እና ያ ትልቅ ቻንስ ብዬ ነው የማምነው። እኔ አባቴ ትልቅ ሰው ነበረ እና በጣም ጠንካራ ሰው ነበረ። ትምህርት ቤት አልነበረም፣ ከፍተኛ ብዙ መንገድ ተጉዞ ነው እኛን ያስተማረው፣ በተለይ ታላላቅ ወንድሞቼ እና እሱ በጣም ከፍተኛ ምስጋና የሚገባቸው ሰው ናቸው። ማንም ሰው ልጆቹን አያስተምርም ነበር በዛን ጊዜ። እሱ ግን ከፍተኛ ትግል አድርጎ ነው ያስተማረን። ሁለት ቀን ሶስት ቀን እየተጓዘ እህል እየጫነ የበሰለ ጥሬ እየጫነ እና ከዛ ደርግ ጥሩ ነበረ። ግን ያው ትግሌ ትምህርቴን እንኳን ጨርሼ ብገባ ኖሮ ሳ መንግስት ብኖር ኖሮ እታገል ነበር። ያንን መንግስት እኔ የምታገልበት ኮንዲሽኖች እና ነበሩ፣ በህዝብ ላይ የነበረው በደል ፕላስ ደግሞ በ1989 ዓመተ ምህረት መፈንቅለ መንግስት ተሞክሮ ሳይሳካ በመቅረቱ በደረሰው ግድያና ወንጀል ማለትም በነ ጀነራል ደምሶ ቡልቶ፣ ጀነራል መድን ንጉሴ እና ሌላ አማሃ ደስታ የደረሰው በደል በጣም ህገወጥ ነው ብዬ ነው ማምነው። እና ከዛ እንደውም እዛ እያለሁ ነበረ ከተለያዩ ካድሬዎች እና ኦፊሰሮች ጋር እንደውም ብዙ ንግግር እየተነጋገር ነበረ። እንዲህ የመንግስትማ ሆኖ ኢትዮጵያ ማስተዳደር የለበትም እንደዚህ ጀግኖችን እየገደለ ብለን ሁሉ ፕላን ያወጣንበት ጊዜ ኮንዲሽን ሁሉ ነበረ። እና ኤኒዌይ አልተሳካም፣ ወያኔ ቀደመን። ዛሬ እንደምታውቁት ያው ኢትዮጵያ እየጠፋች ነው፣ ህዝባችን እየተጨፈጨፈ ነው። ትግል እንግዲህ የጀመረው ከዛ ነው ማለት ነው።
በፖለቲካ ድርጅት ውስጥ ያሉት ተሳትፎ መቼና እንዴት ጀመረ? ማለቴ አሁን ከሚመራው ድርጅት በፊት የነበረ ፖለቲካ ተሳትፎ ከነበሩት ማለት ነው ከየትኛው ድርጅት ጋር
የፖለቲካ ድርጅት እንቅስቃሴ የጀመርኩት መጀመሪያ እኔ ሶቪየት ህብረት ትምህርት ላይ እንዳለው እንደሚታወቀው በሶቪየት ህብረት ውስጥ የኦሮሞ ተማሪዎች ድርጅት ነበረ እና ወደ ሞስኮ እንደመጣው እነሱን ያው ጆይን አደረግኩኝ። ብዙ እዛ ወደ ሞስኮ መምጣት በፊት ብዙ ኢትዮጵያን ወያኔን የሚቃወሙ ድርጅቶች ኮንታክት አድርጌ ነበረ፣ ኮንታክትም አድርገው ነበረ። ግን በአብዛኛው ፖለቲካሊ ዳይሬክት ኢንቮልቭ ያደረኩት እንደ ድርጅት ማለት ነው በዚህ ድርጅት ውስጥ ነበረ እና በሶቪየት ህብረት የኦሮሞ ተማሪዎች ማህበር እና መጥቼ አንድ አመት በኋላ የድርጅቱ ሊቀመንበር ሆንኩኝ እና ድርጅቱን የመራ ነበረ እዚህ እስከምመጣበት ጊዜ ድረስ። እና ብዙ ሰውም አልነበረም። ያው ሶቪየት ህብረት ከፈረሰ በኋላ ያው አንድ ላይ የቀሩ አገሮች እዛ ኮመንዌልዝ ኢንዲፐንደንት ኦፍ ስቴትስ ይባሉ ነበረ እና እነሱ ውስጥ ያሉ የኦሮሞ ተማሪዎችን ሁሉ ኦርጋናይዝ እያደረግን እዛ ትምህርታቸውን ጨርሰው ወደ አገር ቤት መግባት የማይችሉትን ወደ አውሮፓና ወደ ሰሜን አሜሪካ የሚመጡበትን ሁኔታ ኦርጋናይዝ እያደረግን እየረዳን ነበረ። ይህንም ቆየ ነው። እና በተጨማሪ ብዙ የኦሮሞ ድርጅት ጋር ኮንታክት አድርግ ነበረ። ያው በአብዛኛው የሚታወቁ እንደምታውቁት ኦኤልኤፍ ነበረ፣ እነሱ ዳይሬክት ሪሌሽን ነበረኝ። እና በተቻለ መጠን ያው እምነት ነበረኝ፣ ብዙ ነገር እየተሰራ ነው ፊልድ ብዬ ነበረ። ያ ሪሌሽን ያቆምኩት ያው እዚህ እንደመጣሁ ነው። እዚህ እንደመጣሁ ያለው ኮንዲሽን አየው፣ ዋሽንግተን እንደዚህ ከሆነ ያለው ኮንዲሽን እንደዚህ ከሆነ ያው ኦሮሞ ህዝብ ተከባብሎ በጎሳና በሃይማኖት በክልል ተከባብሎ ነው። ለኦሮሞ ህዝብ ምንም ውጤት አመጣም፣ አዩና የተሰነ ጊዜ ስብሰባም ላይ ተገኝቼ ነበር ታኩኝ ማለት ነው እነሱ ጋር ያለኝ ሪሌሽን አቆመ እና የለህዝባችን የተሻለ ነገር እናመጣበትን ኮንዲሽን ያው ከሚያቁኝ ከነበሩ ከአፍሪካ ጉረቤት ሀገሮች የነበሩ ሰዎች አሉ እዚህ አካባቢ ያገኙአቸው ሰዎች ነበሩ ስናደርግ አሁን እፍሶ ከእንደዛ አይነቱ በዘርና በሃይማኖት ወይም ደግሞ በክልል የማያምን ድርጅት ነው አላማውም ደግሞ መደረዝ ነው
ወደ እፍሶን መልሰናል እዛው ቦታ ልቆይ ከሆነ ጋር በነገረጉኝ ነው ማለት እና መጨረሻ ላይ ለምን አይነት እንደዛ ግንኙነቱን እስከማቋረጥ ደረጃ የደረሰበት ዋና ምክንያት ነገሮች አሉ።
ዋናው ምክንያት እኔ እዛ ያለው ዳይሬክት ሪሌሽን ነበር የተላወልኩ ነበር ግን እዚህ መጥቻ ያየሁት ምንድነው ኦፊስ ሆጄ ስብሰባ ላይ ተገኝቼ ነበር ሪፍሌክት አድርጌ ነበረው ለኦሮሞ ተበድሏል ኦሮሞ እንደዚህ ሆኗልና ለኦሮሞ ነው ምን የታገለው የሚለው ሳይሆን ሪፍሌክት የሚሆነው የክልል ያንድ ክልል ሰዎች ተሰብስበው ዶሚኔት አድርገው ሌላ ሰው ስራ እንዳይሰራ ሌላው እንዳይታገል የሚያደርጉበት ኮንዲሽን ነበር የኮሙኒቲ ማካባቢ ተ እንደዛው ነበር በዚህ ምክንያት ኦሆ እንደዚህ ማለት እንደና በተለይ እኛ አካባቢ ያለው ችግር ነበር ሁልጊዜ እኔ አይታየኝም ነበር ግን እንደዚህ አለ ችግር አለ ብዬ አላምንም ነበር ኦሮሞ ውስጥ ኦሮሞ በአንድነት የተለያየ ድርጅትም ቢኖር ድርጅቶችም ቢኖሩ ኦሮሞ አንድ ላይ ሆኖ ወያኔም የሚታገል የፖለቲካ ድርጅቶች ፕሮግራም ይኖራል ያ ችግር የለም ግን ወያኔ ከመጣ አገር ከመጣ አንድ ጣላት ነው አለ ወያኔ ነው ሁሉም እዛ ላይ የሚያተኩር መስሎኝ ነበር ግን እዚህ ያለው ትኩረት ምንድነው አካባቢ ላይ በእና አማሃይማኖት ላይ ሆኖ ሳገኘው ሪሊ በጣም ፍራስትሬትድ ነው የሆንኩት እና ኦሮሞዎች ያሉበት መካከል እንደውም እስከመጥ ያቆቁበት ጊዜ ሁሉ ነበር ግን እነተኛ ታጋይ ኦሮሞዎች ምንም ጥቅም ሳያገኙ ምንም ግላዊ አምቢሽን ወይም ደግሞ ፍላጎት ሳይኖራቸው ለህዝባቸው የሚታገሉ ኦሮሞዎች አሉ ወደፊትም ኖራሉ ነበሩ ከነሱ ጋር ነበር እኔ ስራ ይቆየሁት እና የዚህ አይነት በጣም ለጸረ ኦሮሞ ህዝብ የሆነ ክፍፍል ያለበት ቦታ እኔ መታገል አልችልም አላማው ፍላጎቱም የለኝም ብዬ ተኩኝ ማለት ነው ከነሱ ከድርጅቶቹ ጋር ያለኝ ሪሌሽን አቆመ እንደውም ሲሰማ እንደውም እሱ እንትኑን ቀይሮ አሜሪካ ሲመጣ አላለም ብሎ ብዙ ጊዜ እንደዛ ያለ ፕሮፓጋንዳ አለ የነሱን ሀሳብ የማይቀበል ወይም ደግሞ ጥሩ መከፋፈልን የማይወድ ሰው ከተገኘ ከወጣ ፍልፊት ከተናገራቸው እነሱ ብዙ ስም ይሰጣሉ ለጥሩ አባባልም ስለኔ እንደማይናገሩ ሰማው ጥሩ ነው እኔ እውነት እስከታገልኩ ድረስ ህዝቤ ነው የሚያቀኝ የሚያቁ ሰዎች አሉ ህዝቦች አሉ እና እውነት የቆንኩበት እውነት ነው ብዬ ያው ያለኝን ሪሌሽን አቆንኩኝና ሌላ የትግል መንገድ ቀየስኩኝ ማለት ነው እኔ ለዚህ የሚጠቅመው እና ትንሽ ፍሬና ውጤት ሊያመጣ የሚችል
በአሁን ሰዓት የሚመሩት ጃርሳ ብሪሱማ ሰባ ኦሮሞ ወይም ኢብሶ በሚል ምህጻረ ቃል የሚታወቀው ድርጅት መቼና እንዴት ተመሰረተ? ለመስራታው ደግሞ መንሾ የሆኑ ምክንያቶች ምንድናቸው? እና በተጨማሪ ደግሞ ስለ ድርጅቱ ስያሜ ማለት ስለ ኢብሶ ስለሚለው ስያሜ ትንሽ ማብራሪያ ቢሰጡን።
ኢብሶ ኢጃርስ ብልሱማ ሰባ ኦሮሞ ኦሮሞ ህዝብ ነጻነት ድርጅት ነው ኦፒኤልፒ ኦሮሞ ፒፕልስ ሊበሬሽን ኦርጋናይዜሽን ነው እና የተመሰረተው በ1988 እንደ አውሮፓውያን አቆጣጠር ማለት ነው እና 8 ሰዎች ናቸው ዶክተሮች ናቸው አዲስ አበባ ገብተው የደርግ መንግስት ሳቅ ሆቴል ውስጥ ቁጭ ብለው ነው ይህን ድርጅት አቋቁሞ የወጡት ኢትዮጵያ ውስጥ አዲስ አበባ ውስጥ እና ትልቁ ዋናው አላማ ምንድን ነው ቅድምን ለመጥቀስ ሞክር ያለው ያው ኢትዮጵያ ውስጥ የነበረው አገዛዞች ለኦሮሞ ሁሉም ሲጨቁኑ ነበረ ትልቁ ምክንያቱ ደግሞ ምንድን ነው ያው መሬቱ ነው በተለይ አዲስ አበባ አካባቢ ያለው የሸዋ ክፍለ ሀገር የሚባለው ወከለሉ በጣም አንደኛ ለም ነው ሁለተኛ ዋና ከተማ አካባቢ ነው እና የነቀሉ የመጡ እንደፈለጉ ያደረጉት ነበር እና የዛ ህዝብ መብት መጠበቅ አለበት የሚል ነው እና በኃይለ ስላሴ ጊዜ በደርግ ጊዜ መሬት ላራሽ እኩል ሆነ እንጂ ምንም ለውጥ አልመጣም። በኃይለ ስላሴ ጊዜ ገበሬ የመጡ ብቻ መሬቱን ህዝቡና ባለስልጣኖች የነበሩት ማን ትላልቅ መሳፍንቶች መኳንንቶች የነበሩት ይመጡና ከመሬቱ ላይ ያባረራሉ። ብትፈልግ እዚህ መሬት ላይ ጭሰኛ ይሁንና ለኔ ገብር ወይም ደግሞ ለቀጥፋ ይሉት ነበር እና ያ ሁኔታ በጣም አስቀያሚ ነበር። ሰው መሬቱ በተወለደበት በገዛ መሬቱ ላይ እንደዛ ሲሆን ሲደረግ እና ያ እንዲቀር ያንን ለመታገል ነበር እንቅስቃሴ የነበረው እና ያንን ለማቆም ነበርና የህዝባችን መብት መጠበቅ አለበት። መሬቱ ላይ ጭሰኛ መሆን የለበትም። መሬቱ ላይ ባለመብት ነጻ ዲሞክራሲያዊ በሆነ መንገድ ህዝቡ ሰርቶ ልጆቹን አሳድጎ አስተምሮ መኖር መቻል አለበት እና ከመሬቱ ላይ እንዳይነቀል ትግል ትግሉ ትልቁ ትግል ማለትም የህዝብ መብት ነበር። ዲሞክራሲያዊ የሆነ እውነተኛ ፍትህ ነበር ለማስፈን የተቋቋመ ድርጅቱ ዋናው አላማው ማለት ነው። ያው ደርግም መጣ መለለራቸዋለ ግን ሁሉንም ደሃ አደረገ እንጂ ለኦሮሞ ያመጣው ነገር የለም። ኦሮሞ ቀድም ለምሳሌ በኔ ቤተሰብና በራሴ ላይ እንደደረሰ ሁሉ እኔ ባተበቼ በጣም ኢንፍሉዌንሻል ነበሩ በክልሉ እና ይደረግ የነበረው በጣም መጥፎ እንትን ማንንም ሰው ያልተማረ ሁለት ከስድስተኛ ክፍል እንኳን ያልጨረሱ ሰዎች ናቸው። እንግዲህ ወራዳ አስተዳዳሪ የሆኑ ስምንተኛ ክፍል ወድቀው የወደቁ ሰዎች ናቸው። የካቲት 16 ትምህርት ቤት እየገቡ እየመጡ የተማሩትን ሰዎች የሚያበሳጩ የሚያስሩ እንደፈለጉ የሚያደርጉት የነበሩ ምክንያቱም ካድሬዎች ስለሆኑ ብቻ ማለት ነው። እና ያ ሁሉ እንዲቆም ነው ትልቁ ዋና አላማ። መብት ሰው በአገሩ ላይ ሰርቶ እንዲኖር ነጻነት እንዲኖረው የመናገር ልጆቹን የማሳደግ ልጆቹን የማስተማር መብት እንዲኖረው ነው የኢፕሶ አላማ። ማለትም ነጻነት ዲሞክራሲ ፍትህ እንዲሰፍን ነው ለኦሮሞ ህዝብ።
ገናውን ከነሱት ነገር ምረዳው ነገር እንደሚያውቁት ከ1950ዎቹ አንስቶ የኢትዮጵያ ተማሪዎች እንቅስቃሴ ያነሳው አንዱ ትልቅ መፈክር መሬት ላራሹ የሚለው ነው። ከዛ በኋላ ደርግ መጣ። ደርግ በራሱ በኩል መሬትን ለገበሬው ሰጥቻለሁ መሬት ላራሹ ሆኗል ብሎ አውጇል። ከዛ በኋላ ደግሞ ደርግ ይቆየውን ጊዜ ያህል ቆይቶ ከሄደ በኋላ ደግሞ የመጣው ወያኔ ደግሞ መሬት የመንግስት ሆኗል ይላል እና መሬት እስካሁን ድረስ ዋናው የህዝብ ጥያቄ ነው፣ የኦሮሞ ህዝብ ጥያቄ ነው ወይም ደግሞ የሌላውም ህዝብ ጥያቄ ነው ብሎ ያምናሉ?
መሬት ሁሉም የሁሉም ህዝብ ጥያቄ ነው። መሬት ሁሉም ሰው በተወለደበት በክልሉ የራሱ የሆነ የዛ መሬት ባለቤት መሆን አለበት። መንግስት የሚቆጣጠረው ህዝብ የማይጠቀምበትን ፓብሊክ የሆነ ቦታ ብቻ ነው እንጂ መሬት ለምሳሌ ቤቱን ይሰራበት ሰው ያ መሬት የባለቤቱ ነው። መሬቱን አርሶ የሚበላ ገበሬ ያ መሬት የዛ የገበሬ ባለቤት ነው። የሁሉም ክልል ህዝብ ነው። የማንኛውም አማራውም ሆነ ትግሬውም ሆነ ጉራጌም ሆነ የደቡብ ሰዎችም ጋምቤላም ሆነ መሬቱ የህዝቡ ነው። ግን ከዛ ቦታ መሬት ላይ መንግስት የሚፈልገው ወይም ደግሞ ልዩ ቫልዩ ያለው መሬት ከሆነ ከዛ ህዝብ ጋር ተነጋግሮ ተመካክሮ ያንን መጠቀም ለምሳሌ የሆነ ማዕድን ከተገኘ ከህዝቡ ጋር ተነጋግሮ ከሚወጣው ማዕድን የተወሰነ ፐርሰንት ለዛ ክልል ህዝብ ብልጽግና የሚውል መንግስት ፐርሰንት ይቆረጥና ለዛ አካባቢ እንዲለማበት ይደረጋል እንጂ ዝም ብሎ መሬት የመንግስት ነው ማለት አይቻልም። ይሄ ደግሞ ህገወጥም ነው። መንግስት የህዝብ ነው። መሬት የህዝብ ሊሆን የመንግስት ሊሆን አይችልም። መንግስት የህዝብ ነው። ህዝብ ነው የተወለደበት። መንግስትንም ያቋቋመው ህዝብ ነው። መንግስት ለህዝብ ነው እንጂ መስራት ያለበት የህዝብን ንብረት መንጠቅ ወይም ደግሞ መዝረፍ የለበትም። ዛሬ እንደሚደረገው ማለት ነው። ያ ህገወጥ ነው። ማንኛውም ህጋዊ መንግስት፣ የተመረጠ መንግስት፣ በህዝብ ተመርጦ ስልጣን የያዘ መንግስት መሬት የመንግስት ነው ማለት አይችልም። መብትም የለውም። ግን የተወሰኑ በህግ የተወሰኑ በግ የተደነገጉ የተወሰኑ መሬቶች ሊኖሩ ይችላሉ። ለመንግስት መገልገያ የሚጠቀሙ ለመንግስት ባጀት ገቢ ማስገቢያ ሊሆኑ ይችላሉ። ቅድም እንዳልኩት የማዕድን ቦታዎች ከሆኑ ለምሳሌ ግማሹ ለህዝቡ ይውላል፣ ግማሹ ደግሞ ለመንግስት መጠቀሚያ ይሆናል። ምክንያቱም ያንን ማዕድን ማውጣት የሚችለው መንግስት ብቻ ነው፣ ፋይናንስ ማድረግ የሚችለው ስለዚህ ኢንቨስት ማድረግ የሚችለው ማለት ነው። በዛ ሁኔታ ነው መሆን ያለበት። ግን ማንኛውም ህዝብ የራሱ የሆነ ክልል አለው፣ የራሱ የሆነ መሬት አለው። ያ መሬት የዛ ህዝብ መሬት ነው እንጂ የማንም ሊሆን አይችልም።
እስያውን ቀደም ወደ ነሱ ጉዳይ ለመለስና የጃርሳ ቢሊሱማ ሰባ ኦሮሞ ወይም ኢፕሶ ዋናዎቹ ድርጅታዊ አላማዎችና ግቦች የትኞቹ ናቸው? የትግል ስልቱስ ማለት የምትከተሉት የትግል ስልትስ ምን ይመስላል?
ሊኩ እንዳልኩት ያኔ ጄነራሊ ኦሮሞ ህዝብ ተበድሏልና ስልጣን ላይ የነበሩት ሰዎች ኦሮሞ ህዝብ ይበድሉ ነበርና ትልቁ ምንድነው መንግስት ላይ ነበር ፎከስ ይደረግ የነበረው። እና አሁን ግን ያ ትንሹ የትግል ስልቱ ተቀይሯል። ምክንያቱም አሁን የመጣው ከ1991 የመጣው ወያኔ ህዝቡን ከፋብሎ እየገዛ ነው ይላሉ። እኔ ግን ከፋብሎ እያጠፋ ነው እያልኩ ነው። ምክንያቱም ማንኛውም ህዝብ ከፋብሎ እንዳይገናኝ፣ አንድ ቋንቋ እንዳይናገር፣ አንድ ላይ እንዳይታገል እያደረገ ወያኔ የኢትዮጵያን ህዝብ እያጠፋ ነው። ሁሉንም የማንም ሰው የማንም ብሔረሰብ ወዳጅ አይደለም ወያኔ፣ የሁሉም ጠላት ነው። ተልእኮም ያ ነው። ግን ያው አብዛኛው ኦሮሞ ላይ ፎከስ የሚያደርገው ለምንድነው? ኦሮሞ አብዛኛው ህዝብ ነው፣ ትልቅ መሬትም ስላለው ሰፊ መሬትም ስለሆነ ኦሮሞ ላይ ፎከስ ያደርጋል። መጀመሪያ ኦሮሞ ማጥፋት ካልቻለ ሌላውን ማጥፋት ይቀለዋል። እና ትልቁ የሚቀጥለው አማራ ነው። እና ሁለቱን ነው እና በተለይ ሁለቱ ኢትዮጵያንም የመሰረቱ እነዚህ ሁለቱ ቤተሰቦች ናቸው። በአብዛኛው ማለትም ሁሉም ኢትዮጵያን በመመስረት ኢትዮጵያን ነጻነት በመጠበቅ ተሳትፏል። ያልተዋጋ ቤተሰብ የለበትም። ግን ጦሩንም ሲመሩ የነበሩት ያንንም አገር ሲያስተዳድሩ የነበሩት የዚህ ሁለቱ ቤተሰቦች አባላት ስለሆኑ ያንን ኦርጋናይዝ እንዳደርጉና እንዳይጥሉት ሁለቱም ቤተሰብ ከፋፍሎ ሁለቱንም እያጠፋ ነው። በአብዛኛው ሁለቱን ካጠፋ ደግሞ ሌላው ትንነት ቤተሰብ ምንም አቅም የለውም። ፕሮቴክት የሚያደርገውም ወይም ደግሞ የሚከላከለውም ሊኖር አይችልም። ስለዚህ አሁን ትግላችን ስልቱ የተለየ ነው ያኔ ሲቋቋም ከነበረው እና አሁን ካለው ጊዜ ማለት ነው። አሁን ትልቁ ምንድን ነው ስልታችን? ያቺ ሀገር መኖር አለባት፣ ህዝባችን መኖር አለበት፣ መጥፋት የለበትም። ለህዝባችን የምናደርገው ትግል አሁን ከሁሉም ጋር ሆነን ሁሉም ጠላት የሆነው ወያኔ መገርሰስ ነው። ከዛም በኋላ እያንዳንዱ በቤተሰብ የሚመጣውንም ሌላ አይነት ይዞ የሚመጣውንም የፖለቲካ ድርጅቶች ጋር ቁጭ ብለን እንነጋገራለን። ምን አይነት አገር ነው የምንፈልገው? ምን አይነት አገር መመስረት አለብን? በነጻነት ሁሉም ቤተሰብ ትልቅና ትንሽ ሳይል ሁሉም ሰው በነጻነትና በእኩልነት የሚኖርበት አገር እንዴት መሰረታለን ብለን እንነጋገራለን ማለት ነው። ያኔ መፍትሄ እናገኛለን። ግን አሁን ትልቁ ታርጌታችን ማን ነው? ወያኔ ነው። የሁሉም ጠላት፣ የሁሉም አጥፊ፣ አገራችንን እያጠፋ እና ነገ እሱ ቢመቸው ከተሳካለት ታላቋን ትግራይ ለመመስረት በኢትዮጵያ የሚለው ቦታ ማለት ነው። ኦሮሚያ፣ የአማራ ክልል፣ የሌላ ብሔረሰብ ክልል ሁሉ አጥፍቶ ታላቋን ትግራይ ለመመስረት የሚፈልገውን ወያኔን ከአገራችን ምድር ላይ ማስወገድ ነው እና ከሁሉም ጋር ተባብሮ መስራት ነው አሁን ትልቁ ታርጌታችን ማለት ነው።
ግን የኦሮሞ ህዝብ ዙሪያ ተመስርተው የሚታገሉ የሚሉ ድርጅቶች አያሌዎች ናቸው እና ብዙዎቹም ድርጅቶች ሊበሬሽን ነጻ አውጪ፣ ነጻ ማውጣት የሚሉ ስያሜዎች አሉባቸው እና የእናንተ ከነሱ በምን ይለያል? አሁን ለምሳሌ የኦሮሞ ህዝብ ማለት ኦነግ አለ፣ የኦሮሞ ነጻ አውጪ ግንባር አለ። የእናንተም እንደዚሁ የኦሮሞ ህዝብ ነጻነት ድርጅት ነው። ምንድን ነው የሚለያችሁ? ዋና
ይህ እኛ የትግላችን ዋናው አላማ ምንድን ነው? አንደኛ እኛ የክልል ጥያቄ የለንም። ኦሮሞ አብዛኛው የኢትዮጵያ ህዝብ ነው። ይህ ለማንም ከማንም የተደበቀ አይደለም። መሬቱም ሰፊው መሬት ነው። ስለዚህ እኛ የክልል ጥያቄ የለንም፣ የክልል ችግር የለንም በኢትዮጵያ ባለው ጊዜ ውስጥ እና ቅድም እንደተናገርኩት መብቱ እንዲጠበቅ ነው የኦሮሞ ህዝብ። ግን የክልል ጥያቄ የማናነሳበት ትልቁ ዋና ምክንያቶች አሉን። አንደኛ አብዛኛው ህዝብ ሊገነጠል አይችልም፣ ማጆሪቲ ሊገነጠል አይችልም። ሁለተኛ ያንን አገር የመሰረተው የእኛ ህዝብ ነው። ኢትዮጵያን መጀመሪያ ከማንም የበለጠ ማንም ክሌም ሊያደርግ ይችላል፣ ግን እንደ ኦሮሞ ከኦሮሞ የበለጠ የሞተላት ኢትዮጵያ ለሀገር ማንም የለም። ከአድዋ ጦርነት ጀምሮ በጣሊያን ጊዜ ጣሊያን ጊዜ በሶማሌ ጦርነት ጊዜ በተለያዩ ጊዜ በሚደረጉ የግጭቶች ሁሉ መጀመሪያ የእሳቱ ቀማሽና ኢትዮጵያ ብሎ የሚዋጋ የነበረው የኦሮሞ ህዝብ ነው። ስለዚህ የነዛን የሚሊዮን ቅድማያቶቻችን አያቶቻችን አባቶቻችንን ታሪክ ስም እንዲጠፋና ተቀብሮ እንዲቀር አንፈልግም። ስለዚህ የክልል ጥያቄ አናነሳም። ሁለተኛ ዋናው የክልል ጥያቄ ከተነሳና ኢትዮጵያ የሚባለው አገር ከተበታተነ ያ ለማን ነው የሚጠቅመው? ለወያኔ ነው። ወያኔ ከአምስት ዓመት በላይ ሲፈጽማቸው የቆያቸውን ወንጀሎች እንደፈጸመ እንደሰራ ተጠያቂ ሳይሆን ትግራይ ገብቶ በሰላም ሊኖር ነው ማለት ነው። እንደሚታወቀው ሚሊዮን ኦሮሞ ነው የተገደለው የታሰረው ውጭ ሀገር የተበተነው እና የሸሸው ህይወቱን ያዳነው ብቻ ሳይሆን የሞተው ብቻ ከሚሊዮን በላይ ነው። ህዝባችን በየቀኑ የተጨፈጨፈ ነው በመቶና በአስር የሚቆጠር ማለት ነው። እና ወያኔ ለዛ ተጠያቂ መሆን አለበት። ያን ደግሞ ማድረግ የምንችለው ወያኔ መጠየቅ የምንችለው ለፍርድ ማቅረብ የምንችለው ኢትዮጵያ የምትባለው ሀገር ስትኖር ነው እና ያንን ሀገር አንዳንዱን መጠበቅ ስንችል ነው። ሶስተኛው አብዛኛው ህዝባችን የኦሮሞ ህዝብ ሁሉም ክልል ውስጥ አለ። የኦሮሞ ህዝብ ያለበት ክልል የለም። የኦሮሞ ክልል ውስጥ ደግሞ ኦሮሚያ የሚባለው ክልል ውስጥ ደግሞ ያለ ህዝብ የለም። እኛ ያንን የኦሮሞን ህዝቦች ትግራይ ውስጥ ያለውን ኤርትራ ውስጥ እንኳን ሌላ ሀገርም ቢሆን ኤርትራ ውስጥ ኦሮሞዎች አሉ እና ሌላ ክልል ጎጃም ውስጥ ያለውን ሌላ ክልል ያለውን ኦሮሞዎች ሁሉ እንደፈለጋችሁ ሁኑ እዛ የፈለገ ሰው የፈለገውን ያድርጋችሁ ብለን መጣል አንችልም። እኛ ክልል ውስጥ ያለውን ደግሞ ኦሮሚያ ክልል ውስጥ ያለውን ደግሞ ሚሊዮን ሌላ ብሔረሰብ ማባረር አንችልም። ያ ህገወጥም ነው። ስለዚህ ያቺ ሀገር አንድነቷ መጠበቅ አለበት ወይም ደግሞ የህዝብ አንድነት መኖር አለበት ብለን ነው የምናምነው። ምክንያቱም ያንን ከሰራን ህዝብ ራሱ እርስ በርሱ ሊባላ ነው ማለት ነው። አዲስ አበባ ውስጥ ራሱ ስንት ነው በአብዛኛው ኦሮሞ አይደለም የሚኖረው ሌላ ብሔረሰብ ነው። ዛሬ ትግሬ ነው በአብዛኛው እና ትግሬዎችም ሁሉም መጥፎዎች ናቸው ማለት አይደለም። ወያኔ ከገባ በኋላ ህገ ወጥ ሆነው የኦሮሞውን የሌላውን ብሔረሰብ መብት ዘርፈው ቤቱ ከቤቱ ነቅለው መሬቱን ወስደው እዛ ቦታ የሰፈሩ ካሉ ያ በህግ የሚያስጠይቅ ነው ይመጣየቅ አለባቸው። ግን ከዱሮ ጀምሮ ከአባቶቻቸው ከአያቶቻቸው ጀምሮ እዛ አካባቢ ተወልዶ የኖሩ ሰዎች የትም ወደ አይችሉም። የሚመረመረው የሚጠናው ድምገማ የሚደረግበት ባለፉት 5 አመታት ውስጥ የተሰራው ስራ ብቻ ነው በአብዛኛው መሬቱን በተመለከተ ማለት ነው። ምክንያቱም በአብዛኛው አሁን የሚደረገው እንደዛ ነውና ነው። ምክንያቱም በዘር ብቻ ሰውን ከመሬት እየነቀሉ የራሳቸውን ሰው እያሰፈሩ ስለሆነ እነሱ ሰራተኛ ስለሆነ እነሱም ቢራሰብ ስለሆነ እነሱም ተላላኪ ስለሆነ ያ መገምገም መጠናት እና ህጋዊ የሆነ ፍርድ ማግኘት ያለበት ጉዳይ ነው። እና እኛ በአብዛኛው እንግዲህ አብዛኛው ሌላው የክልል ጥያቄ ሊያነሳ ይችላል። እኛ ግን የምንለው የኦሮሞ ህዝብ መጀመሪያ ያለ ከተወገደ በኋላ ከሁሉም ገቆች ብለን ኢትዮጵያ ምን አይነት አገር ነው የምንፈልገው የሚለውን የኛ ህዝብ ነው የሚወስነው የሚለው ላይ ነው ትኩረታችን።
ስለዚህ በኦሮሞ ህዝብ ስም የሚነሱ ጥያቄዎች በኢትዮጵያ አንድነት ጥላ ስር በዲሞክራሲያዊ መንገድ ይፈታሉ የሚል ማጠቃለያ ለመድረስ እንችላለን?
አዎ ይቻላል። ዋይ ኖት መሆኑም እንደዛ ያለበት ነው። ምክንያቱም ኦሮሞ ደግሞ አብዛኛው እስከሆነ ጊዜ ድረስ ለፍትህ እኛ ተዘጋጅተን ያንቺን አገር ማስተዳደር የምንችልበት ኮንዲሽን ሁሉ አለ፣ ችሎታውም እውቀቱም አለ፣ በሰላም ማስተዳደር እንችላለን። እና ፍትህ ካለ ማንም መጥቶ እዛ ህዝብ ላይ በጠመንጃ ወይም ደግሞ በሌላ አገር ተሰይሞ ቁጭ እስካላለ ጊዜ ድረስ ህዝቡ ራሱ ነው የሚወስነው ምን አይነት አገር እንደሚፈልግ ሬፈረንደም ይሁን በምርጫም ይሁን ህዝቡ ራሱ ነው የሚወስነው ምን አይነት እንደሚፈልግ ማን እንደሚመራ። ስለዚህ ያ ምርጫ የሚቀም የምንተውኛ ለህዝባችን ነው። ግን ህዝብን የሚገድል ህዝብን ከመዴቱ ላይ የሚነቅል ህዝቡን የሚዘልፍ መነሳት አለበት ነው። ያም ወያኔ ነው። እና ወያኔ እንደዛ እኛ የክልል ጥያቄ ካነሳን ለወያኔ ነጻ መሆኑን 5 አመት ሲዘርፍና የቆየውን ንብረት ይዞ ሲገል ለገደላቸው ነፍሶች ለገደል ለጠፋውት ሁሉ ተጠያቂ ሳይሆን ገብቶ ሌላ ችግር በኋላ ደግሞ ነገ ማላ ህዝብ ላይ ማላው የኢትዮጵያ ህዝብ ላይ ችግር ሊፈጠር ነው ማለት ነው። ይሄ የማይቀር ነው እና እነሱ ዛሬ ከውጭ ሀገር የሚገዛ የሚሰጣቸውን የጦር መሳሪያ እርዳታ ገንዘብም ከኢትዮጵያ ህዝብ የሚዘረፈውንም ፋብሪካው ሁሉ ነቅሎ ወስዷል እና የጦር መሳሪያ የገዙ እዛ መሬት ስር ያጠራቀሙ ነው የጦር አይሮፕላኑን ታንኩን ሁሉንም የጦር መሳሪያና ያ ለማን ነው የሚዘጋጀው? እኛን ለመውጋት ነው። ስለዚህ ያ እንዳይሆን ነው። ያም የኛ ንብረት ነው። ያ ክልልም የኛ መሬት መሆን አለበት። የኢትዮጵያ ክልል መሆን አለበት። ይሄን አገር አገር ነው ብሎ እነሱ ገዛን ካሉ ነገ ደግሞ እነሱ ሲወርዱ ያ ክልል የነሱ ብቻ መሆን የለበትም። የኢትዮጵያ ህዝብ ያንን ክልል ሁሉ መቆጣጠር መቻል አለበት። ያ ሁሉ የኢትዮጵያ ህዝብ ንብረት ነው። ለዚህ ደግሞ ለሰሩት ወንጀል ደግሞ መጠየቅ አለባቸው። እዚህ ነው አዲስ አበባ ላይ ነው።
ካፒቴን ይልማ ከፍኖተ ርዕይ ጋር ያደረጉትን ቃለ ምልልስ ሁለተኛ ክፍል በረቡዕ ፕሮግራማችን ይዘንላችሁ እንቀርባለን።
Now